ሲሆን ከፍተኛ ግምት የሚሰጣቸው ስራዎቻቸውን ጨምሮ የሙያና የህይወት መንገዳቸውን መለስ ብለን እንመለከታለን።
ከዩናይትድ ስቴትስ የኢትዮጵያ ሽልማት ድርጅት ማህበረ ግዩራን ዘረ ኢትዮጵያ በእንግሊዝኛው ምህጻረ ቃል ሲድ የዘንድሮ ተሸላሚዎች አንዱ የሆኑት ዶክተር ብሩክ ላቀው ናቸው። አብሮን ያመሻሉ።
አማርኛ በአሜሪካ ቀጠሮ የተሰጠበት ወግም ከመሰናዶቻችን አንዱ ነው።
ጆፒክ ስክሪፕት የአማርኛ ጽህፈት ወይም የፊደል ገበታ በቅርቡ በአንድ ቋንቋዎች ጉባኤ ላይ የቀረበን ጥናታዊ ጽሑፍ መነሻ ላደረገ ምልልስ አቶ አምላኩ ሸቴ ተመልሰዋል።
የንጉሴ አክሊሉ የታሪክ ማስታወሻ ቅንብርና ጊዜ ከተገኘም ከአንዲት ወጣት ገጣሚና ደራሲ ስራዎች ጋር እንተዋወቃለን።
እሁድ ሰኔ 18/2015 ዓ.ም ጤና ይስጥልን እንደምንሰነበታችሁ። የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታዬ ነን። ከዋሽንግተን ዲሲ ሳምንታዊ ሰላምታችንን እናቀርባለን።
እሁድ ከሆነ ምሽቱ የራዲዮ መጽሔት ነው። ሰዓቱ
የሰዓቱ የዓለም ዜና ይቀድማል። እንዳትሄዱ።
እናስጠልኝ አድማጮች፣ ከምሽቱ ዜናዎች ጋር አይደን ገረመው ነኝ። የሴራሊዮን የምርጫ ኮሚሽን በሀገሪቱ የተደረገው ምርጫ ግጭቶችና መዘግየት ቢታይበትም ምርጫው አልቆ ቆጠራ በሰላማዊ መንገድ እየተካሄደ ነው ሲል አስታወቀ። ኮሚሽኑ የምርጫ ቆጠራው ከተለያዩ የሀገሪቱ ክልሎች የተሰባሰቡትን የምርጫ ኮረጆች በፍሪታውን፣ ቦ፣ ከነማና ማከኒ ፖርት ሎኮ በተባሉ ቦታዎች ላይ እየተደረገ ነው ብሏል። ትናንት ቅዳሜ የሴራሊዮን ዜጎች የፕሬዝዳንት፣ የፓርላማና የአካባቢ ተወካዮች ምርጫ አድርጓል። የምርጫ ውጤቶቹ ከ48 ሰዓታት በኋላ እንደሚታወቁም ተገልጿል። የምዕራብ አፍሪካ የሰላም ግንባታ ተሰሰርና ሌላ ታዛቢ ቡድን ምርጫው አንጻራዊ በሆነ ሰላም ተፈጽሞ ቆጠራ እየተደረገ ነው ሲሉ አስታውቀዋል። ዛሬ ጠዋት በሰሜን ምዕራባዊ ሶሪያ በሚገኘው የተጨናነቀ የአትክልት ገበያ ላይ የአየር ድብደባ ተፈጸመ። በድብደባው 9 ሰዎች መሞታቸውን የአደጋ ጊዜ ሰራተኞች አስታውቀዋል። ተቀማጭነቱን እንግሊዝ ያደረገው የሶሪያ ሰብአዊ መብት ታዛቢና የጦርነት ዘጋቢ ቡድን የሶሪያው ፕሬዝዳንት በሽር አሳድ ዋና ደጋፊ የሆነችው ሩሲያ የተቃዋሚዎችን ጥብቅ ስፍራ የሆነችውን በቱርክ ድንበር አካባቢ የምትገኘውን ጂስር አልሽጉር የተሰኘች መንደር ላይ የአየር ጥቃት አድርሰዋል ብሏል። ጥቃቱ የሩሲያ ዋና ተዋጊ ቡድን በብላድሚር ፑቲን ላይ ባመጸ በማግስቱ ተፈጽሟል። ሰሜን ምዕራብ ሶሪያን የያዙት ባለነጭ ቆብ በመባል የሚታወቁት የሀገሪቱ ተቃዋሚዎች በጥቃቱ እስካሁን ድረስ ከ30 በላይ ሰዎች መጎዳታቸውና ይህ አሃዝም ከፍ እያለ ሊሄድ እንደሚችል አስታውቀዋል። ከፍተኛ ጉዳት የደረሰባቸው ሰዎች ሆስፒታል ከደረሱ በኋላ ህይወታቸው እያለፈ መሆኑን እየሰማን ነው ሲሉ የነጭ ቆብ አባል የሆኑት አህመድ የዚጂ ለአሶሺየትድ ፕሬስ ገልጸዋል። አያይዘውም ጥቃቱ ከሰሜን የሀገሪቱ ክፍል የሚመጡ ገበሬዎች የሚሰባሰቡበትን የአትክልት ገበያ ትኩረት አድርጓል ብለዋል። በጥቃቱ ዙሪያ ሶሪያም ሆነች ሩሲያ እስካሁን ድረስ የሰጡት አስተያየት የለም። ጥቃቱ የተፈጸመበት ሰሜን ምዕራብ ሶሪያ ሀያት ታህሪር አልሻም በተሰኙትና በቱርክ የሚደገፉ የመንግስት ተቃዋሚዎች የሚገኙበት ስፍራ ነው። አድማጮች፣ ይህ ዜና እየተላለፈላችሁ የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። የአፍጋኒስታን ዋና መሪ ሀገሪቱ ህገወጥ የመድኃኒትና የሀሽሽ ምርትን ለማስቆም በምታደርገው ዘመቻ ሄሮይንና ሞርፊንን ለመስራት የሚጠቅሙትን የኦፒየም እንቡጥ ተክሎችን ማውደሟን አስታወቁ። የሂባቱላህ አኩንዛዳ አዋጅ የዩናይትድ ስቴትስና የተባበሩት መንግስታት ሪፖርቶች እንዲሁም የሳተላይት ምስሎች አመታዊ የአፍጋኒስታን የኦፒየም ተክል የማሳ ምርት በከፍተኛ ሁኔታ መቀነሱን ካስታወቁ በኋላ ነው። የምርት መቀነሱ የታየው የታሊባኑ መሪ በአውሮፓውያኑ ሚያዝያ 2022 ኦፒየም በህገወጥ መንገድ የመትከል፣ የማምረት፣ የመጠቀም፣ የማጓጓዝ፣ የመሸጥ፣ ወደ ውጭ ሀገራት የመላክም ሆነ ወደ ሀገር ውስጥ ማስገባትን ካገዱ በኋላ ነው። ክልከላው የታሊባን ጸረ ናርኮቲክ ቡድን ጦርነት በጎዳቸው የሀገሪቱ ክፍል ያሉትንና የዓለም 85% የሚሆነውን የኦፒየም ምርት የያዙትን ማሳዎች እንዲያወድምም አግዟል። ሀገሪቱ ለኢድ አላድሃ እየተዘጋጀች ባለችበት ሰዓት ንግግራቸውን ያደረጉት የታሊባኑ መሪ ገበሬዎች ህጋዊ የሆኑ ሌሎች አማራጮችን እየፈለጉ ነው ያሉ ሲሆን አያይዘውም እጅግ ብዙ ዜጎች እና የአፍጋን ወጣቶች ለአደጋ ከመጋለጥ ድነዋል ብለዋል። ባለፈው ሳምንት መቀመጫቸውን አፍጋኒስታን ያደረጉት የተባበሩት መንግስታት ልዑክ የመንግስታቱ ድርጅት የጸጥታ ምክር ቤት ስብሰባ ላይ ባደረጉት ንግግር የታሊባን የኦፒየም ልማትን የማጥፋት ዘመቻ በስኬት ተጠናቋል ብለዋል። በተመሳሳይም የኦፒየም ምርት የሀገሪቱን የገጠር ገበሬዎች የኑሮ ዋልታ በመሆኑ የረድኤት ተቋማት በዚህ ትልከላ ለሚጎዱ ገበሬዎች አማራጭ ምርትን እንዲጠቀሙ ድጋፍ ማድረግ ይገባቸዋል ብለዋል። በአፍጋኒስታን የዩናይትድ ስቴትስ ተወካይ የሆኑት ቶማስ ዌስት ባለፈው ሳምንት ባደረጉት የትዊተር መልእክታቸው የኦፒየም ምርት ቅነሳውን አወድሰዋል። በመጨረሻም ክሬምሊን በሞስኮ አመራሮች ላይ ተዋጊዎቹን የሰበቀው የዋግነር ተዋጊ ቡድን መሪ የሆኑትን ይቭጌኒ ፕሪጎዥን ወደ ቤላሩስ እንደሚጓዙና አመጽን በማቀጣጠል የተነሳባቸው ክስም ውድቅ እንደሚሆን ትላንት ቅዳሜ አስታወቀ። የቤላሩስ ፕሬዝዳንት አሌክዛንደር ሉክሸንኮ ከሩሲያው ፕሬዝዳንት ቭላድሚር ፑቲን ባገኙት ይሁንታ መሰረት ከዋግነሩ መሪ ጋር መደራደራቸውን ቢሮአቸው አስታውቋል። ሉካሼንኮ ፕሪጎዥን ለ20 ዓመታት ያህል በግል አውቀዋለሁ ሲሉ ተናግረዋል። የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ የዋግነር ተዋጊዎች ምንም አይነት ቅጣት አይጠብቃቸውም ሲሉ ከጋዜጠኞች ጋር በነበራቸው ቆይታ አረጋግጠዋል። ፔስኮቭ ሁሉም ቢሆን ዋግነር ተዋጊዎች ከፊት በመሆን የፈጸሙትን የጀግንነት ተግባር እናከብራለን ያሉ ሲሆን አያይዞም ሞስኮ የቤላሩስ ፕሬዝዳንት ሉካሼንኮ ግጭቱን እንዳይባባስ ለተጫወቱት ሚና ታመሰግናለች ብለዋል። በአመጹ ላይ ያልተሳተፉ ተዋጊዎችም በቀጣይ አንድ ሳምንት ጊዜ ውስጥ ሁሉንም በጎ ፈቃደኛ አካል በአንድ ላይ ማጠቃለል በሚሻው በመከላከያ ሚኒስቴር በኩል ውል ይቀርብላችኋል ብለዋል። አድማጮች ለምሽት ያስኩላችሁ ዜናዎች ተጠናቀቁ። ከቀሪ የሁድ ምሽት መሰናዶች ጋር ተቆዩ ዘንድ እጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
በድጋሚ ጤና ይስጥልን እንደምን አመሻችሁ ክብራትና ክብራን አድማጮቻችን።
እሁድ ሰኔ 18 2015 ዓ.ም ምህረት የፕሮግራሙ አዘጋጅና አቅራቢዎች ቆንጅታዬና
አሉላ ከበደ ነን። አሁን በራዲዮ መስኮት ወግ መሰረት ሳምንቷን ምርጥ ግጥም እናስቀድም።
የመሆን ናፍቆት ሺህ ቀናት ሳምንታት ወራት እንደወፎች በረሩ ከነፉ አበቦች ረገፉ ማለፍ በመሆኑ ፈልጉ የኑሮ ከዘመን ጋር አብሮ ደማቅ ኮከቦችም እጅግ የገዘፉ ብርሃን አሳይተው ኖረው በርተው ጠፉ እኛኛን ሳንሆን አመታት አለፉ ምን ያልሄዳል ምንስ ያላለፈ ሰው መሆናችን ግን ይቀር ይሆን ከምር የጊዜ አመድ ላይ እንደተወዘፈ ሰኔ 24 1999
ሰው የመሆን ናፍቆት በተሰኘችውና
የሳምንቷ ምርጥ ባደረግናት የአዲስ አበባ ዩኒቨርሲቲ ዶክተር ተሻገር ሽፈራው ግጥም ዝግጅታችንን ጀምረናል።
ዶክተር ተሻገርን ለግሩም ግጥሙ እናመሰግናለን። አሁን የመክፈቻውን ዜማ እናስቀድም።
Thank you.
ላቅ ያለ ግምት የሚሰጣቸው የምርምር ስራዎችን አበርክተዋል።
በአብሮ መኖር መስተጋብር ውስጥ ያለው ከፍ ያለ ጥቅሜታ አንዳንድ ጊዜ ቀለል ተደርጎ የሚወሰደው የማህበራዊ ግንኙነት ክህሎት
በተለይ ሙያዊ ትብብሮችን በሚጠይቁ ስራዎቻቸው የራስዎ ስፍራ እንደነበረው የሚናገሩት እንግዳችን
ይህን አስፈላጊ ክህሎት ለመካን ያደጉባትን የአዲስ አበባዋን ጨርቆስ ሰፈር የልጅነት ጊዜ ገጠመኞች ባለውለታ ያደርጋሉ።
ብሩክ ላቀው ይባላሉ። በተፈር ምርምሩ ዓለም እስካሁን በተደረሰባቸው ግኝቶች ለሰው ልጅ ህይወት ባለው ተጨባጭ ፋይዳና አለፍ ብሎ ዘመናት ስለዘለቁት አንዳንድ ያልተመለሱ የህይወት ጥያቄዎች ዙሪያ ለምናደራው ደርዝ ያለው ወግ ግብዣችንን ተቀብለው ወደ ስቱዲዮአችን ብቅ ብለዋል።
ከዩናይትድ ስቴትስ የኢትዮጵያ ሽልማት ድርጅት ማህበረ ግዩራን ዘረ ኢትዮጵያ እንግሊዝኛው ምህጻረ ቃል ሲድ የዘንድሮ ተሸላሚዎችም አንዱ ናቸው።
ዶክተር ብሩክ ላቀው ካሉላ ጋር ወዳደረጉት ወግ እንፈራችሁ።
እንኳን ደህና ቆያችሁኝ።
ከዚህ ቀደም በተለያዩ ጊዜያት
በርካታ ሽልማቶችን በስራዎቹ አግኝተዋል። የገዛ ማህበረሰቡ የሰጠው ሽልማት ትልቅ ክብር እንደሚሰጡት በመድረኩ ላይ ሽልማቱን ሲቀበሉ ተናግረው ነበር። እንኳን ደስ ያለዎት።
እንኳን አብሮ ደስ አለን። አዎ ልክ ነው። የራስህ ኮሚኒቲ ስራህን አክብሮ ሽልማት ሲሰጥ ትልቅ ትርጉም አለው።
ለኔ በተለይ በጣም ጥሩ ስሜት ነው የሰማኝ እሱን ሽልማት ወይነት ለሽልማት ያበቆት የተመረጡባቸው ምክንያቶች ዝርዝር አድርገን እናያለን። ለውቅና ያበቆት ዋና ዋና ጉዳዮችን ብንመለከት በስፋት የሚታወቀው እንደ አውሮፓውያን ዘመን አቆጣጠር በ90ዎቹ ወደ ሳተርን የተላከችው ካሲኒ የተባለችው ሳተላይት ላይ የኢንፍራሬድ መሳሪያ ዛ ላይ ተገጥሟል። የሱ ስራ ነው። ለ13 አመታትም ሳተላይቷ ላይ ሳተርን ሲያጠና ቆይቷል። ምንድን ነበር የሰሩት ስራ?
ያው ሳተላይቱ አልተመለሰም። ያው ተንቀሳቀስበት ቤንዚን ሲያልቅ ሳተርን ውስጥ ነው የወረወረው። ሆኖም ግን የኔን ኮንትሪቢዩሽን በተመለከተ እንግዲህ ሰው መላክ አይቻልም። 1 ቢሊዮን ኪሎ ሜትር የምድር ተልእኮ ሰው መላክ ስለማይቻል የሰውን አይን ተክቶ የሚሄዱ መሳሪያዎች ያስፈልጋሉ።
አልባ መንኮራኩሮች ናቸው።
አልባ መንኮራኩር ናቸው እና በጣም ከፀሐይ ራቀ ነው፣ ቀዝቃዛ ነው። ኤነርጂ እንኳን ለማግኘት ባትሪዎቹን መሳሪያዎቹን ለማንቀሳቀስ ፕሉቶኒየም ይዞ ነው የሚሄደው። ማለት በሙቀቱ ወደ ኤሌክትሪክ እየቀየረ ጀነሬተር ያስፈልገዋል እንደማንኛውም ቤት ማለት ነው። እሱን ይዞ 7 አመት ተኩል ወስዶ ነው እዛ የደረሰው። እና የኔ ኮንትሪቢዩሽን ምንድነው? በኢንፍራሬድ ሙቀት የሚያመነጩ ነገሮችን የሚያይ ነው። እና እዛ እንግዲህ ቴምፕሬቸሮቹ ማውራው 90 ኬልቪን ማለት -170 180 ዲግሪ ነው። ከዛ ውስጥ ግን አንዱ 180 አንዱ 182 ዲግሪ ከሆነ ለይቶ ያያል። ይሄ ነው ዋናው ትልቁ ጥቅም። ከዛ ደግሞ አንደኛ የሳተርን አትሞስፌር አላት፣ በጣም ብዙ ጋዝ ነው። ከዛ ውስጥ ለይቶ ስፔክትራ አውጥቶ ምን ውስጡ እንዳለበት አሁን ለምሳሌ ካርቦን ሞኖክሳይድ፣ ካርቦን ዳይኦክሳይድ እነዚህ አሞኒያ መሳሰሉ ምድራችን ላይ ያሉ ነገሮችም እዛ አሉ። የራሱ ትልቅ ግኝት እና የኢንፍራሬድ ኢንስትሩመንት ነው። ይሄንን
በዚህ ምርምር ነው የታወቀው።
በዚህ ምርምር ነው አንዱ የታወቀው። ሌሎች ሬዳርም ሌሎችም ኢንስትሩመንቶች አሉት፣ ግን በኢንፍራሬድ በኩል የነበረው ኢንስትሩመንት ላይ ነው ትልቁ አስተዋጽኦ ይሄኔ። እና መመለስ ያለባቸው የሳይንስ ጥያቄዎችን ምንድን ነው ብሎ ለሚያስቡ ሰዎችና ኢንጂነሮቹ መሃል ብዙ ጊዜ መግባባት የለም። የኔ እንግዲህ እንዴት ልበል ልዩ ተሰጥ ወይ ልበለው የሁለቱም ነገር ይገባኛል።
ሁለቱም ጋር
ስለሚገባኝ አይዲያል ይሆነ ለጥያቄ ምቹ ይሆነ ኢንስትሩመንት ዲዛይን ማድረግና መስራት ነው። እና አንዳንድ ጊዜ የኢትዮጵያን ባንዲራ ሳተርን ላይ ተከልኩ ነው ይመስለኝ
የተገኘ ነገር አለ። ለዚህም ደግሞ እርሶ የሰሩት አሁንም ያነሳ ነው ኢንፍራሬድ አስተዋጽኦ አድርጓል።
እስኪ አስረዱን ምንድነው ግኝቱ?
እንግዲህ ሳተላይቱ ሄዶ ማአት ኢንፎርሜሽን እና ዴታ ነው ወደ መሬት የላከው። በ13 አመት ውስጥ እስካሁን ድረስ ሳይንቲስቶች ያንን እየወሰዱ እያጠኑት ነው ያሉት ምንድን ነው እና አንደኛው የኢንስትሩመንት ያስገኘው ነገር ምንድነው እንግዲህ የኔ ስል ሌሎችም አብረውኝ ሰርተዋል ግሊድ ማድረጌ ነው አንነው እና ምንድነው የዚህ ጨረቃ ደቡብ ሲያልፍ ቴምፕሬቸሩ ከሰሜኑ ይለያል በጥቂት ዲግሪዎች -180 ወደ -170 እንደዛ ነገር ነው እና ደቡብ ሞቃት ስለሆነ ተቅላላ ስፔስ ክራፍቱን ለገና ተመልሶ ሲያልፍ በደቡብ በኩል እንዲያልፍ ተደረገ በሚያልፍበት ጊዜ ሌሎቹ ሴንሰሮች ምንድነው ሴንስ ያደረጉት እቺ ጨረቃ በረዶ ነው በሙሉ በረዶ የለበሰች ውስጧ ግን ውሃ አለ ደምበኛ ውሃ ያልቀዘቀዘ ማለት ነው ከዛ የተፈነጠቀ የሚወጣ ውሃና በረዶ ፍንጣቂ አለ ያንን ሳምፕል አድርጓል ያንን ዴታ አሁን አናላይዝ ያደርጉ ትልቁ ግን ምንድነው ፎስፎረስ የሚባል ነገር እኛው ምድራችን ላይ ፎስፎረስ አለ አንደኛ የኛ ዲኤንኤ እኔና አንተን የሚለየን ወይን እኔና እነዚህን ኢንጂነሮቹ ቪዲዮ የሚያነሱን የሚለየን እያንዳንዳችን መለያችን ዲኤንኤያችን ያ ዲኤንኤ ዋና ማገሩ ዋናው ምሰሶ ፎስፎረስ ፎስፎረስ ከሌለ ህይወት የለም ማለት ነው እኛ እንደምናውቀው አይነት እና ይሄ ፎስፎረስ እዛው ውስጥ ተገኝቷል ስለዚህ ዛች ጨረቃ ላይ ውስጧ እንግዲህ ህይወት ሊኖር ይችላል ማለት ያለ ነገር አለ እና በአንድ በኩል የኔ ኢንስትሩመንት ምንድነው ያደረገው ያ ቦታ ላይ ፎከስ እንዲደረግ
አዲስ ነው ይሄ መረጃ
ሁለት ሶስት ቀን ነው እና የጀርመን ቲም ነው እንትን ያደረገው እና አሜሪካኖችም አሉ እና ትልቅ ግኝት ነው እኔ በበኩል ትልቅ ደስታ ይሰማኛል ይሄን ነገር እኮ እኔም እኮ ትንሽ ኮንትሪቢዩት አድርጌያለሁ
የጀርመን ቡድን ሊሆን ቻለ የጋራ ፕሮጀክት ነው
እንዴ የጋራ ፕሮጀክት ነው እንደዚህ አይነት ትላልቅ ሚሽን ይሄ እንግዲህ ወደ 2.5 ቢሊዮን ዶላር ያወጣ ነው ሚሽኑ ካሲኒ እዛ ላይ እነሱ ኢንስትሩመንቶች አሏቸው እኛም ኢንስትሩመንት ምንድነው በምንተባበረበት ጊዜ ለኛ ያለውን ወጪ ይቀንሳል ያ ግን አንድ ሀገር ለምሳሌ ኢትዮጵያ እዛ ላይ አንድ ኢንስትሩመንት ብታስቀምጥ ከዛም ይመጣውን ዴታ በሙሉ አክሰስ ይኖራታል ማለት እንደዚህ ነው የሚደረገው እና እነዚህ ጀርመኖቹ ከአውሮፓ ኮንትሪቢዩሽን ስላለ አክሰስ አላቸው ገና ስንት የሚጠና ነገር አለ
የጠፈር ምርምር የወደፊት አቅጣጫን የሚመለከቱ ጥያቄዎች እናነሳለን እንግዲህ በቅርቡ ከአሁን የምንነጋገረው 1.2 ቢሊዮን ኪሎ ሜትር ርቃ የምትገኘውን ሳተርንን ማጥናት ላይ የተሰማራ ሳተላይት እና በዛ ላይ የተገጠመውን ኢንፍራሬድ መሳሪያን የገለጽ ነው በ1997 እንደ አውሮፓውያን የዘመን አቆጣጠር የተላከ ይሁን እንጂ ከዛ በኋላ የሚደረጉት ጥናቶች ከዛ ፊት ከተደረገው ጋር የሚገናኙበት ነገር የለም
በጣም እንጂ
የነዚህን ተከታታይ ጥናቶች ተጨባጭ ፋይዳ አንዱ ሲያበቃ አንዱ ሲጀምር ያለውን ሁኔታ ጨምሮ ያዛምዱልን እስኪ
አሁን ለምሳሌ ያ እንግዲህ ሄዶ 13 አመት ከቆየ ወደ 2017 ላይ ነው እንግዲህ ሳተርን ላይ በኃይል በፍጥነት እንዲጋጭ ያደረግነው እና እንዲቃጠል ዋናው ሌሎችን ጨረቃዎች እንዳይበክል
የገልግሎ ጊዜ ሲያበቃ ማለት ነው
አገልግሎ ሲያበቃ ፕሮፔላንት የሚባል ነዳጅ አለው ውስጥ እዛ እንግዲህ ተደግፈ ወደዚህ ልዙር ወደዛ ልዙር ስለማትል ያንን ፕሮፔላንት መተኮስ አለብህ ወደ ግራ መዞር ስትፈልግ ወይን ወደ ቀኝ መተኮስ አለብህ እንደዚህ እያደረክ ነው ያ ግን ሲያልቅ ኮንትሮል ማድረግ ስታጣ ሄዶ የማትፈልገው ጨረቃ ነው አንድ ቦታ ላይ ከሰከሰ ከምድር ይዞ የሄደውን ባክቴሪያ የመሳሰሉ ስፖር ምን እንዲባሉ ነገሮች እዛ ቁጭ አድርገዋል እና
ጥናቱንም ሊያበላሽ ይችላል
ያበላሽ ይችላል ፕሉቶኒየም ውስጥ ይላሁንም ይሰራል ያለውና ሙቀትና ውሃ ማቅለጥ ከጀመረ እዛ እንግዲህ ህይወት ፈጠረን ማለት ነው አበላሽ ነው ይሄ እንዳይሆን በኃይለኛ ፍጥነት ወደ 100,000 ማይል ፐር አወር እየሄደ ነው የተጋጨው እና በሙሉ ነደደ
ሲጀመር መጨረሻ ላይ እንደዛ እንደሚደረግ ተደርጎ ነው የተሰራው ሳተላይቱ ራሱ ወይስ በኋላ ይመጣል
በኋላ ወደ መጨረሻ ላይ መጣ ነው ስብሰባ አድርገን ብዙ ዲስካሽን ተደርጎ ከዛ በኋላ ማቃጠሉ የተሻለው
ዛላ ተዘነውት
በጣም አዝነን ፎቶግራፍ ሁሉ ተነስተናል በቃ ጉድባይ ምናምን የሚል እና እንደዛ ነው አዎ
ዶክተር ብሩክ የዚህን ጥናት ድምዳሜ ማየት የሚቻል ከሆነ እስካሁን ባለው እስካሁን በተደረጉት እንዳሉት በርካታ ምስሎች ወደ ምድር ተልቀዋል 13 አመት በጠፈር ምርምር አንድ ቦታ ላይ ያተኮረ ጥናት ትልቅ ይመስለኛል
በጣም
ምንድነው ድምዳሜው አሁን ባለው ሁኔታ
ድምዳሜው እንግዲህ አንደኛ ውሃ እዚህ ምድራችን ላይ ብቻ ሳይሆን ሌላ ቦታም በብዛት እንዳለ አሁን ሳተርን ብታያት ብዙ ቀለበቶች አሏት ዳርዳሯ ደስ ትላለች ያ ቀለበቶቹ ጠጋ ብሎ ስፔስ ክራፍቱ ሲያያቸው ትላልቅ የበረዶ ፍላጭ ድንጋዮች ናቸው የሆነች ጨረቃ በጣም ተጠግታ በግራቪቲ ምክንያት ትፈንድታለች አንድ እሱ ነው እንግዲህ ውሃ አለ እነዚህም መሬት ላይ ያሉ አብዛኞቹ ለህይወት አስፈላጊ የሆኑት ካርበን ኦክሲጅን ናይትሮጅን አሁን ደግሞ ፎስፎረስ እነዚህ ሁሉ እና ሰልፈር በተለይ ፎስፎረስ ላይፍ ሊሚቲንግ እሱ ከሌለ ህይወት የለም ብለን ነው የምናምን ነው። እና አሁን እነዚህ ሁሉ ግኝቶች የሚያሳዩን የኛ ምድራችን ከሌሎች ብዙም አትለይ
ትንሻችን እንደለም ብለው ነው
ከፀሐይ ጠጋ ማለቷና ደጋቢ ሆኖ ሞቅ የሚያረጋት አትሞስፌር ስላላት እንጂ ለህይወት አስፈላጊ የሆኑት ነገሮች ብዙ ቦታ አሉ።
በኋላ ላይ ገፋ አድርገን እናነሳቸው አንኳር ነጥቦች አሉ። ግረ መንገዶን ካነሳ ነው አይቀር ሌሎች ፕላኔቶች ላይ ህይወት ለማኖር የሚያስችል ሁኔታ መኖሩ የአብዛኞቹ ጥናቶች ዋና መሰረት ይመስለኛል። በተመሳሳይም ለሰው ልጅ ሌላ መጠለያ መፈለግ ብቻ ሳይሆን ከኛ ውጪ ከምናውቀው እዚህ ምድር ላይ ከሚኖሩት ፍጡራን ሌላ ህይወት አለ የሚሉንም ፍለጋ ይመስለኛልና ምንድነው አሁን እሱን በተመለከተ ያለው?
አንደኛ እንግዲህ የሰው ልጅ ነገር እንደምታውቀው ለጊዜ አንጎሉ ክፍት ነው። ለምንድነው እዚህ ዓለም ላይ ያለሁት? ምንድነው ማደርገው? እነዚህ የፍልስፍና ጥያቄዎች ሁልጊዜ አንጎሉን ይቆረቁሩት እና ይሄ በተለይ ህይወት እኛም ድር ላይ ብቻ ነው ወይ ያለው? ሌላ ቦታ አለ ወይ? ይሄ በጣም ሁላችንም የሚያሳስበን ነገር ነው አይደለ? እናም በተለይ እየተፋጠነ የመጣ ያለው ነገር ምንድነው? አንደኛ ለህይወት የሚያስፈልጉት ነገሮች ብዙ ቦታ አሉ። አሁን ማርስን ብትወስድ ደመሬት ያለ የሚያሞቃት አየር አለመኖሩ በጣም መቀነሱ በስተቀረ ቅድም እንዳልኩት ፎስፎረስ አለ፣ ኦክሲጅን አለ፣ ናይትሮጅን አለ፣ ካርበን አለ። እነዚህ ሁሉ ነገሮች የውሃ ሸንተረር ሁሉ ይታያል እኮ። እና እኛ ዩኒክ ነን እኛ ብቻችን ነን ለማለት የሚያስቸግርበት ደረጃ ደርሷል። ከኛ ሶላር ሲስተም አልፎ ሌላ የፀሐይና ፖላሪት ሲስተሞች በብዛት አሉ፣ በጣም በብዛት። እና ከዛ ውስጥ ሁሉ እኛ ብቻ ነን ብሎ ለማለት ያስቸግራል። እና አሁን ያለው ፍለጋ ሌላ ፀሐዮች እና የሚዞራቸው ፕላኔቶች እንዳሉ እናቃለን። ግን የሚያስፈልገው ምንድነው? እንደ መሬት ርቀቷ ልክ በልክ የሆነች አሁን መሬት 2.0 እንደምትባለው አሉ። የማግኔት ጉዳይ በጣም እየተቃረበ ያለው ሁኔታ እና ይሄ ነው እንግዲህ
ፈለገሪ ከተጣለ የሚሉት ከርሶ በኋላ በርከት ያሉ ኢትዮጵያውያን ማለት እንችላለን የርሶን ፈለግ የተከተሉ እያየን ያለነውና የሳይንሱን ፍላጎት ወይንም ደግሞ እርሶ እዚህ የገቡበትን ብቻ መመልከቱ በተለይ በዚህ ሰዓት ለሚከታተሉ የሳይንስ ጥናት ፍላጎት ላደረባቸው ወጣቶች፣ ታዳጊዎች እንደው የርሶ መንገድ ብናይ ብንመረምር ምን ወደዚህ ሳቦት ወደዚህ ሳይንስ ለመምጣት ከአዲስ አበባ የጨርቆስ ሰፈር ብሩክ ላቀው እንዴት ናሳ ተገኘ ለሚል ሰው ምን ነው መልሱ?
መልሱ ያው ጨርቆስ ማደግ ነው። ጨርቆስ ጥሩ ሰፈር ነው። በጣም ደሃ አይደለም፣ በጣም ሀብታም አይደለም። ልጆች ውጪ ወጥተው ቢጫወቱበት ሰፈር ነበረ። ክረምት ላይ መሬቱን ይሄን ጭቃውን ያለሰለስን እንሸራተት ነው። ከዛ ብየነጫወታለን አንዳንዴ ድብድብም አለ ብቻ እንደዚህ። ይሄ እንግዲህ ምንድነው ዩኒቨርሲቲ ነው ራሱ የሶሻል ስኪል ዩኒቨርሲቲ ነው። እንደው እድለኛ ሆኜ እዛ እንደዛ አይነት ቦታ ያደግኩት ማለት ነው። ሌላው ምንድነው በተለይ አባቴ በጣም መጽሐፍ ማንበብ ይወዳል። ይሄ ነገሮች መጠጋገን ምናምን የለበትም፣ ግን መጽሐፍ ያነባል፣ ጋዜጣ ያነባል። እና ራት ላይ ምሳ ላይ እንደዚህ ስንገናኝ ሁሉ ጊዜ ጥያቄ ያነሳ አንጎላችን ሁሉ ጊዜ እንትን ያደርገው ነበር፣
እንዲጠጋ ያደርገዋል።
አዎ እንድንጠይቅ ዲስካሽን እንድናደርግ። እና በጣም ለሱ ትልቅ ክሬዲት ይሰጣል በእውነቱ። ላቀው ኪሮስ ይባላል። ከዛ ቀጥሎ ታላቅ ወንድሜ አየለ ደግሞ እንደዚሁ በጣም ጥሩ ተማሪ ነበር። ይቅርና ክላስ ውስጥ ኖቶች ብቻ መውሰድ ሳይሆን የመጽሐፍ ፔጆች ምናምን ቆርጦ ኖትቡክ ላይ ይለጥፋል የራሱን መጽሐፍ ሃይላይት አድርጎ። እና በጣም አሪፍ ተማሪ ነበር።
ጥሩ ምሳሌ ነበር።
ለምሳሌ ነው በኋላ ፓወር ኢንጂነር ሆኖ ተመልሶ ኢትዮጵያ የምንድነው የመብራት ኃይል ሰራተኛ ሆኖ ብዙ አመት አገልግሏል። እና እኛ ቤተሰብ ውስጥ ከትምህርት እስከ መጨረሻው ከመግፋት ሌላ አማራጭ አልነበረ።
ግን ከትምህርቱ ባሻገር ግን ይሄ ጥሩ መሰረት ይመስለኛል። አሁን እንዳስረዱን በጉጉት የሚዋጥ መጠየቅ የሚፈልግ ልጅ የሚያድግበት ከባቢ ሁኔታ እንደተፈጠረለት ነው ያስረዱን። በኋላ ላይ ከትምህርት በኋላ የተፈጠሩ ድሎች መሰረት ያላቸው ነገሮች ሊኖሩ ይችላሉ። ግን በልጅነቱ አሁን እዚህ የእርሶ ሙያ ውስጥ ያሉ አንዳንድ የጠፈር ተመራማሪዎች በልጅነት እንግዲህ ቴክኖሎጂን ብለው በጊዜው አርቆ የሚያሳየው መነጽር የማየት እድል ይኖራል። ማታ ወጥቶ ከዋክብትን አንጋጦ ማየት እንደው በከዋክብት መማረክ በበራሪ አካላት መሳብ አለ። ለኛ ሳይንሱን የሚመለከተው ነገር ሩቅ እንኳን ቢሆን አንድ ልጅ እንደው በጨቅላነቱ ዘመን ያን ፍለጋ ይጀምር ይችላልና በልጅነቱ እንዲያለ ነገር አለ
አለ በትንሹ ማለት ብዙ ጊዜ ቶርቼ ሲዘጋ ወደ ናዝሬት ሆነ አዳማ ነው ይባላል እዛ ነው ነበር እና እንደዚህ አሁን እዚህ ሀገር እንዳለው ላይት ፖሉሽን የለ ብዙ መብራህን ስለሌለ ፀሐዩ ምንድነው ጨለማ ሲሆን ሰማዩ ጥቁር ነው እንዳል ከዋክብቶቹ ደግሞ እንደ ፈርጥ ለማለት እንደ ዳይመንድ ነው የሚታዩትና አባቴ ብዙ ጊዜ በተለይ ሚልኪ ዌይ የሚባለው እኛ ያለንበት ጋላክሲ ተክላላው ከየት ጀምሮ ወዴት እንደሚሄድ ያሳየን ነበር እንዴ ያለ ነገሮች እንጂ ከናሳው ተሰራለው ብዬ ምንም ማለንም የለም እንጂ እንደው ከዛም በላይ እንደው እንደታላቅ ወንድሜ በጣም ጥሩ ተማሪ አልነበርኩም ሃይ ስኩል ይያለው ከጊዜ በኋላ ነው ቀስ በቀስ ነው የመጣው እንዴ ነው አንዳንድ ሰው ተራራ በአንድ ጊዜ ፈነቀላል አውቀቱና ከማረቁ እኔ ደግሞ ትንሽ ድንጋይ ነው ተራራ መፈነቀለው እና ሁሉም አይነት አለ ዓለም ላይ
ዶክተር ብሩክ ስለ ተፈር ምርምር ስናነሳ ስለ ሰማይ ስላለው ስለ ምድር ስናነሳ አንዳንድ ለሳይንስ ሰው ቀረብ ተደርጎ እንዲታይ የሚጠበቅ ነገር አለ ቅድም ተቀስ አርገውታል ሌላ ሐሳብ ሲያነሱ ምናልባትም የሰው ልጆች ሁሉ ጥያቄ የሚመስለኝ ፍልስፍና ብቻ ሳይሆን ከመኖር ህልውና ጋርም የተቆራኘ ነው እድሜ ልክ ተጠይቋል መልሱን ያገኘንም አይመስለኝም ዶክተርሶን ሐሳብ ቢፈነጥቁ ለምንድን ነው እዚህ ያለሁት የሚቀጥለው ምዕራፍ ምን ይሆናል የበለጠ በሳይንሱ ዓለም አንድ የምርምር ሰው እንደገለጹት የበለጠ በታወቀ ቁጥር ወደ ዓለማውቅ የቀረብን ይመስላል የሚል አባባልም አለ ምንድነው በዚህ ሁሉ ረጅም የሳይንስ ጉዞ የታዘቡት
ከባድ ነው እኔ ታሰብኩት ነገር አንደኛ ሁሉ ነገር የሚጸነስበት ጊዜ አለ የሚጎረምስበት ጊዜ አለ የሚሞትበት ጊዜ አለ የኛ ህይወት አንዱ ስለ ራሱ ሶላር ሲስተማችን ጨረቃ ፀሐይ እኛ ያለን በሙሉ ከጊዜ በኋላ ደግሞ እሱም የሚሞትበት ጊዜ አለ ከዛም አልፎ ራሱ ዩኒቨርሱ የሚሞትበት ጊዜ አለ ስለዚህኛ በጣም ትንሽ ኢመንት ነን በጣም ትንሽ ኢመንት ሌላው ደግሞ የተገነዘብኩት ምንድነው ዩኒቨርስ ምናየው ሰላም አይደለም ብዙ ነገሮች ይጋጫሉ እሳት አለ ይፈነዳል ምን አለ እና ግጭት እና አለመስማማት በዚህ ምድር ብቻ አይደለም ዩኒቨርሱ በሙሉ እሳት መሃል ነው ያለ ነው እና ቦታችንን ማውቁና ትንሽ አንዳንድ ጊዜ ቅራኔዎችን ሐሳቦችን ቦታቸው ማያዝ ማሲያስ አለ አይደል? የኔ ሐሳብ ዩኒቨርስን አያክልም። ትንሽ ነን
ትንሽ ትረኝል ማወቅ ይፈልጋል።
በጣም አሁን እቺን ምድር በአየር ብክለት በምናም በጦርነት ብናጠፋት እንኳን ዩኒቨርስ ጉዳዩ ማለት ትንሽ ነን እና ይሄንን ማወቁ እንትን ይላል።
ምናልባት ዛሬ ላለውን ትርምሳችን ሁሉ የሚፈነጥቅ ይመስለኛል። በአማርኛ ተዛማች ትርጉም ያገኘው ስርዓተ ፀሐይ የሚለው ነው ሶላር ሲስተም የሚለው
ስርዓተ ፀሐይ
ለዛ ጥናትና ምርምር የተመራማሪነት ብቻ ሳይሆን የክፍሉ ተባባሪ ዳይሬክተር ሆኖ ረጅም ጊዜ አገልግለዋል ከ300 በላይ ሳይንቲስቶች በስሮ ይሰሩ ነበር የሚያተባብሯቸው የጥናትና የምርምር ስራዎች አሉ እንደው በዚያ ውስጥ ብዙ ነገር እንደሚኖር አስባለሁ ለየት ያለ ሁኔታ ታዝብ ያለው አይቻለው የሚሉት ነገር አለ ነው ስለሰማይም
ስለው
አድማጮች ከዶክተር ብሩክ ጋር የነበረን ቆይታ ዘረግ ያለ ነው። የሰማዩን መንገድም ሆነ የምድር ጉዳዮችን የሚመለከቱ በርከት ያሉ ቁም ነገሮች ጀምሮ ሙሉን ቃለ ምልልሳችንን
በቴሌቪዥን ካሜራ የተደረገ ነውና የሚሰማ ብቻ ሳይሆን የሚታየውን አክለን በማህበራዊ ገጾቻችንና በድረገጾቻችን ላይ የምናኖር መሆኑን ከወዲሁ ለመግለጽ እንወዳለን።
ለአሁኑ ግን ዶክተር ብሩክ ላቀውን ለነበረን ግሩም ቆይታ ለጊዜያቸው እናመሰግናለን።
አሉላ ከዶክተር ብሩክ ላቀው ጋር ያደረከው ቆይታ ግሩም ነበር። ዶክተር ብሩክ ላቀው እንግዲህ ለረጅም ጊዜ ተዚህ ጋር እንደሆነ ፍሬደነት አሰግድ ታዘጋጀው የነበረው ሳይንስ ፕሮግራም ደጋግመው የሚመጡ ለአድማጭ ጥያቄዎችን ማብራሪያ የሚሰጡ በተለይ ጠፈርን የሚመለከቱ ጉዳዮች ሲኖሩ ዝግጁ ሆነው የሚተባበሩን ሰው ነበሩ። እጅጉን አድርገን እናመሰግናለን። የጨርቆስ ልጆች ልትኮሩባቸው ይገባል።
ስለ ማህበራዊ ክህሎት ግሩም አድርገው አስተምረውናል። በእርግጥ እሳቸው አካባቢያቸው ዛምቢሆን ትልልቅ ትምህርት ቤቶች ተምረው ፈረንሳይ ሀገርም ተምረው ብዙ መንገድ ያለፉ ሰው ናቸው። ነገር ግን አንዳንድ ጊዜ ቦታ ማንሰጠውን ነገር ቀልባችንን ሰጥተን እንድናጤን በተለይ ወጣቶችን ትልቁን መንገድ ለሚመለከቱት ጥሩ ምሳሌ የሚሆን ያነሱ ይመስለኛል። ቆንጂት ሰፊ ነው ከዶክተር ብሩክ ጋር ያደረግነው ቃለ ምልልስ። የፍሬገነትን ሳይንስ ፕሮግራም ስቲ የአሜሪካ ድምጽን ከመቀላቀል በፊት ረዘም ያለ ጊዜ ጀምሮ ከዛ በኋላም እንግዲህ ረጅም ጊዜ አውቃቸዋለሁና እንዳልሽው በተለይ የጠፈር ምርምርን በሚመለከት አሁን የሳቸውን ፈለግ የተከተሉ በርከት ያሉ የጠፈር ምርምር ባለሙያዎች እያፈራን ነው እንጂ እሳቸው ብቻ ነበሩ ለረጅም ጊዜ። በጣም ይማርክሻል አዲሶችን ለማምጣት የሚሄዱበት ርቀት በኢትዮጵያን ወይንም በአፍሪካውያን ብቻ ሳይገደብ አሜሪካውያኑን እዚሁ ሀገር የሚሰሯቸው ለዘለቄታውም በሳቸው ስም ሊጠራ የሚችል ፕሮግራማቸው በውይይታችን እናነሳዋለን። በጣም በርካታ ጥሩ ስራዎችን የሰሩ ጥሩ ምሳሌ የሚሆኑ ኢትዮጵያዊ ትውልድ ኢትዮጵያ ናቸው።
ልክ ነህ። ከሳቸው ተከትለው ደግሞ በወጣት እድሜ ውስጥ ልንፈርጃቸው የምንችለው ዶክተር ብርሃኑ ቡልቻ እንደዚሁ በየጊዜው ትብብር የሚያደርጉልን በብዙ ክንዋኔያቸውም እየታወቁ የመጡ ናቸው። እንግዲህ ብዙ ቀጣይ የሳይንቲስቶች የጠፈር ሳይንቲስቶች ትውልድ እያፈራን ነው ለማለት ይቻላል። አሉላ
ትክክል ብለሻል ቆንጅት። እሳቸው ራሳቸው በተለያዩ አካባቢዎች ሄደው ንግግር ሲያደርጉ በአዲስ አበባ ዩኒቨርሲቲ ንግግር ባደረጉበት ወቅት የተነቃቁና ዛሬ ናሳን ለመቀላቀል የበቁ ዶክተር ጥላይን ያነሳሉ። ቴክሳስ ያለው የናሳ መስሪያ ቤት ውስጥ ይሰራሉ። ሌላ ከዚህ በፊት ያቀረብናቸው ዶክተር መላከ ባሉ ሌላ አሁን ካነሳናቸው ሶስቱ ኢትዮጵያውያን ሌላ ቀደም ባለው አመታት በተደጋጋሚ ቀርቡ የነበሩ ሳቸውን የፍሬገነት ሳይንስ ፕሮግራም ፋሚ ተሳታፊ ነበሩ ዶክተር እንዳወቅ ይዘንጋውን ታስታውሽ ይሆን?
አዎ ልክ ነው። ዶክተር እንዳወቀ ይዘንጋው ናቸው እሳቸው። እንደውም አስታውሳለሁ ፍሬገነት በእንግድነት አምጥታቸው በአጋጣሚ በወጣቶች ፕሮግራምም ላይ አቅርበናቸው ነበርና በምን ምክንያት ነው ይሄንን ስም የሰጡት ከአባቶ ስም ጋር የሚገጥም ብለን ጠይቀናቸው አብራርተውልን ነበርና በጣም አስታውሳቸው ናቸው። ዶክተር እንዳወቀ ይዘንጋ ካንተ በፊት ነው ግን አንተ ልጅ ሳለ ማለት
ብዙዎቹ የዶክተር ብሩክ አስተዋጽኦዎች እኔ ከመምጣቴ በፊት የቀደሙ ናቸው። ግን እንዳልነው በርካታ አመታት ከዚያ በኋላም የአሜሪካ ድምጽ ደንበኛ በመሆን ሳይንስ ጥያቄ ሲመልሱልን ኖረዋል።
ያሳቀኝ ምንድነው መሰለህ በተደጋጋሚ በሳይንስ ፕሮግራም ጠፈርን በሚመለከት ስለሚመጡ የሳይንስ ፕሮግራም አዘጋጁ እንል ነበር። ስለተብብራቸው አሁንም እናመሰግናለን። የራዲዮ መጽሔት ፕሮግራማችን ይቀጥላል። አሁን አማርኛ በአሜሪካ የሚል ርዕስ የሰጠነውና ለዛሬ ቀጠሮ የሰጠንበት ወግ ነው ሰዓቱ።
ባለፈው የራዲዮ መጽሔት ዝግጅታችን በአንድ የቋንቋዎች ጉባኤ ላይ የቀረበን ጥናታዊ ጽሑፍ መነሻ በማድረግ በተለይ ከአማርኛ ጽሕፈት ወይም ከፊደል ገበታ ጋር ለተዛመደ ቃለ ምልልስ
ከጥናቱ አቅራቢዎች መካከል አንዱ የሆኑትን የካሊፎርኒያ ዩኒቨርሲቲ ዩሲ በርክሊ የአማርኛ መምህሩን አቶ አምላኩ እሸቴን አስተዋውቀን ነበር። እነሆ በቀጠሯችን መሰረት ተመልሰዋል።
የሁለት የተለያዩ የዩናይትድ ስቴትስ ዩኒቨርሲቲዎችን ተሞክሮ ለማቅረብ ሌላዋን የጥናቱን አቅራቢ የሃዋርድ ዩኒቨርሲቲዋን ፕሮፌሰር ታፈሰ ገበየሁንም ለመጋበዝ ሞክረን ነበር። ሊሳተፉ ባለመቻላቸው ግን ከአቶ አምላኩ ጋር ብቻ ነው የተወያየ ነው። አማርኛ በአሜሪካ ቋንጀት እንግዲህ ቀደም ብለን እንዳስተዋወቅ ነው አቶ አምላኩ ሸቴ ብርጋሚ ተገኝተዋል። አቶ አምላኩ ጤና ይስጥልኝ
አቶ አሉላ።
ጤና ይስጥልኝ አቶ አምላኩ፣ ስለ ጊዜው እናመሰግናለን። አስቀድመን
እግዚአብሔር ይስጥልኝ ወይዘሮ ቋንጀት ጤና ይስጥልኝ።
በቀጠሯችን መስረት የተመለሱበት ቀደም ሲል አንድ የቋንቋዎች ጉባኤ ላይ እርሶና የሙያ ሀጋሮ ፕሮፌሰር ታፈሰ ወርቅ ያቀረባችሁት የማስተዋወቂያ ጥናት ነበረ። ኢትዮፒክ ስክሪፕት በሚል የአማርኛን የፊደል ገበታ አማርኛ ተናጋሪ ላልሆኑ ሙያ አጋሮቻቸው ያስተዋወቃችሁበት ነው። እዚህ በዩናይትድ ስቴትስ የቋንቋ መምህራን ለሆኑ ያቀረባችሁበት ነበር መነሻችን። ዛሬ ዋናውን ጉዳይ እንደምንነጋገር በቀጠሮ የተለያየ ነው። ዋናው ጉዳይ እንግዲህ አማርኛ በአሜሪካ ነው። አቶ አምላኩ፣ በበርካታ የዩናይትድ ስቴትስ ዩኒቨርሲቲዎች የአማርኛ ቋንቋ የሌሎች ሀገር ቋንቋዎች በትምህርት መልክ እንደሚሰጡ ይታወቃል። የአማርኛ ቋንቋን 10 እና 15 ዓመታት በፊት አንዳንድ ዩኒቨርሲቲዎች በስም ሲጠሩ እናስታውሳለን። መምህር ስለሆኑም በተመሳሳይ እርሶም መሰል ስራ ላይ ያሉ ሌሎችንም ያውቁ ከሆነ የትኞቹ የዩናይትድ ስቴትስ ዩኒቨርሲቲዎች የአማርኛ ቋንቋን ያስተምራሉ በዚህ ሰዓት እርሶ እስከሚያውቁ ድረስ?
እሺ፣ እግዚአብሔር ይስጥልኝ። ከጥያቄህን ከመመለስ በፊት ያው እኔም አንተ እያልኩ ስለሆነ አንተ እየተባልኩ እንድቀጥል ይፈቀድልኝ።
እሺ።
እና ወደ ጥያቄው ስንሄድ እውነት ለመናገር እኔም ወደዚህ ስራ እስከምገባ ድረስ ወደ ዩኒቨርሲቲ ኦፍ ካሊፎርኒያ እስከምቀላቀል ድረስ አማርኛ በአሜሪካ ዩኒቨርሲቲዎች ምን ያህል እንደሚሰጥ በደንብ አላውቅም ነበር። እና እኔ ከገባው በኋላ ነው ለማየት የሞከርኩት። ማየት ከጀመርኩ በኋላ ግን በጣም በብዙ ዩኒቨርሲቲዎች እንደሚሰጥ ለማወቅ ችያለሁ። እና ከእኔ ጋር ባለፈው አቅርቦቱን ያቀረበችው ፕሮፌሰር ታፈሰ ወርቅ ገበየሁ በሃርቪ ዩኒቨርሲቲ እኔ ከገባው በኋላ ነው ማለት ዩኒቨርሲቲ ኦፍ ካሊፎርኒያ ከተቀላቀልኩ በኋላ በርክላይ ከተቀላቀልኩ በኋላ ነው ከእሷ ጋር የተዋወቅኩትም። በብዙ ዩኒቨርሲቲዎች ይሰጣል። አንዳንድ ዩኒቨርሲቲዎች በበጀት እጥረት ያቋርጡታል፣ እንደገና ይጀምራሉ። ግን እንደ ማቃቸውን ለመጥቀስ በቦስተን ዩኒቨርሲቲ፣ በሃዋርድ ዩኒቨርሲቲ ቅድም እንዳልኩት፣ ኢቨን በሃርቫርድ ዩኒቨርሲቲ፣ በፔንስልቬኒያ ዩኒቨርሲቲ፣ ኢንዲያና ዩኒቨርሲቲ እንደሚሰጥ አውቃለሁ። እና ኢንዲያና ዩኒቨርሲቲ በጣም ትልቅ የአፍሪካን አሜሪካን ስተዲስ ብዙ የአፍሪካ ቋንቋዎች እንደሚሰጥበት አውቃለሁ። አፍሪካ ቋንቋዎች መምህራን ማህበርንን በደንብ እያሳለጠ እየተከታተለው ያለው የኢንዲያና ዩኒቨርሲቲ አንዱ ዋነኛው ነው።
ቀደም ያለም ነው እሱ እንደተረዳሁት፣ በተለይ በአማርኛ ቋንቋም ቀደም ካሉት ውስጥ ይመስለኛል።
ቀደም ካሉት ውስጥ እንደሚሆን እኔም ግምቷለኝ። ግን ምን ያህል ይቀድማል ከኢንዲያና ዩኒቨርሲቲ ውጭ ሌሎች ዩኒቨርሲቲዎች አሉ ወይ ቀደም ያሉ፣ እሱን ጥናት ማድረግ ወይም ደግሞ በደንብ መመልከት ያስፈልጋል።
ሌሎች የአፍሪካ ቋንቋዎችም በአሜሪካ ከፍተኛ የትምህርት ተቋማት ውስጥ ይሰጣሉ። ቀደም ብለውም ጠቀስ አድርገውት ነበረ። የትኞቹ ቋንቋዎች ናቸው እንደው በብዛት እየተለመዱ እየተሰጡ ያሉት? አቶ አምላኩ፣
እኔ በማስተምርበት ዩኒቨርሲቲ ዩኒቨርሲቲ ኦፍ ካሊፎርኒያ በርክላይ በዋናነት ብዙ ቋንቋዎች ይሰጣሉ። የአውሮፓ፣ የኤዥያ ቋንቋዎች ግን ከአፍሪካ ቋንቋዎች ውስጥ አማርኛ፣ ስዋሂሊ እና ኢግቦ ናቸው ሶስቱ። ግን ሌሎች ዩኒቨርሲቲዎች ሌሎች ቋንቋዎችንም የኛዋኑ የኢትዮጵያ ቋንቋዎች የሆኑ ትግርኛ፣ ኦሮምኛ ጨምሮ ይሰጣሉ። አሁን ዩኒቨርሲቲ ኦፍ ካሊፎርኒያ በነገራችን ላይ ወደ 10 ካምፓሶች አሉት በየከተማው ኤልኤ፣ በርክሌይ፣ ሪቨርሳይድ እየተባሉ ወደ 10 ካምፓሶች አሉ። ኦንላይን ሲስተም አለን እና በዛ አሁን አማርኛን ከአስሩም ካምፓሶች አማርኛን መውሰድ ይችላሉ። እንዲሁ በኤልኤ ደግሞ አማርኛም ትግርኛም እንደሚሰጥ ታውቃለህ። እና የተለያዩ ዩኒቨርሲቲዎች የተለያዩ የአፍሪካ ቋንቋዎችን ያስተምራሉ።
አቶ አምላክ፣ ወደ አማርኛው ነው የምንመለሰው፣ ግን እግረ መንገዶን የታዘብኩትን አስተያየት ሰጥተውበት ቢያልፉ፣ እንግዲህ የደረጀ የቋንቋ መሰረት ያላቸው በብዙዎችም የሚነገሩት የተለየ ቦታ የሚሰጣቸው ይመስላል። ስዋሂሊ ከሀያ በላይ ዩኒቨርሲቲዎች ውስጥ እንደሚሰጥ ለመመልከት ችያለሁ። እርሶ የተመለከቱት ያዩት ነገር አለ? ስዋሂሊ የተለየ ትኩረት ያገኘ ስለመሰለኝ ነው።
ምናልባት እዚህ እኔ የግል አስተያየቴ ነው፣ የተለየ ትኩረት ማግኘት ሳይሆን የሰው የቋንቋው ባለቤቶች የተለየ ጥረት ስለሚያደርጉ ብዬ አስባለሁ። በተለይ ከዚህ ከባልደረባዬ ከተረዳሁት፣ ባልደረባዬ በቋንቋው እዚህ ሀገር የዩኒቨርሲቲ ጥናቱን ያካሄደ ነው እና ከኔ ቀድሞም ነው የተቀጠረው፣ የተለየ ጥረት እንደሚያደርግ አይቻለሁ። እና ለቋንቋዎች እዚህ የአሜሪካ ዩኒቨርሲቲዎች ለአንድ ቋንቋ የተለየ ትኩረት መስጠታቸው ሳይሆን የቋንቋ ባለቤቶች የሚያደርጉት ጥረት ነው። አሁን የኤዥያ ቋንቋዎች እንደ ጃፓንኛ፣ ቻይንኛ አይነት ቋንቋዎች በዲፓርትመንት ደረጃ ነው። እንደኛ እንደ አፍሪካ ቋንቋዎች በኮርስ ደረጃ ሳይሆን ወይም ደግሞ በዩኒት ደረጃ ሳይሆን በዲፓርትመንት ደረጃ አላቸው የአውሮፓ ቋንቋዎችና የኤዥያ ቋንቋዎች። ያ የቋንቋ ባለቤቶች ጥረትና ፈንዲንግ ነው የሚያሳየው። ዩኒቨርሲቲዎች የተለየ ፈንድ ካገኙ ወደ ዲፓርትመንት ያሳድጉታል፣ ትኩረት ይሰጡታል። እና እንደው ጥያቄውን ባጭሩ ለመመለስ የቋንቋ ባለቤቶች ጥረት እና የዛ ቋንቋ ተናጋሪዎች ወይም ደግሞ ባለቤቶች ሆነው የቋንቋ ተናጋሪዎች ሆነው ባለሀብቶች የሆኑ ባህላቸውና ቋንቋቸው እንዲስፋፋ ገንዘባቸውን ወደዛ ማፍሰስ ሲችሉ ዩኒቨርሲቲዎችም ትኩረት ይሰጣሉ፣ ቦታ ይሰጣሉ።
አቶ አምላኩ፣ ይሄ የበጀት እጥረት ሲሉ ያነሱት በተደጋጋሚ የሚከሰት ነገር ነው? በተለያዩ እንደው የሚያውቁት ነገር ካለ ያው ዳሰሳ ያስፈልጋል ብለዋል ቀደም ብሎ በሌሎች ጥያቄዎች ዙሪያ። ግን ይሄንን በሚመለከት የመቋረጡ የመጀመሩ ነገር ከምን ጋር የተያያዘ ይመስሎታል?
የአሜሪካ መንግስት የዲፓርትመንት ኦፍ ኤጁኬሽን ለየተለያዩ ፎሬን ላንጉጅስ የሚመድበው ገንዘብ አለ። ከዛ ውጭ ደግሞ ሌሎች የተለያዩ ግራንቶች ከለጋሾች መገኘት መቻል አለባቸው እና የአፍሪካ ቋንቋዎች ያሉት በነገራችን ላይ በአብዛኞቹ ዩኒቨርሲቲዎች ዲፓርትመንት ኦፍ አፍሪካን አሜሪካን ስተዲዝ በሚባሉ ዲፓርትመንቶች ስር ነው እና ያ ዲፓርትመንት አሁን ዩሲ በርክሌ ውስጥ ዲፓርትመንት ኦፍ አፍሪካን አሜሪካን ስተዲዝ አለ። እንደገና ደግሞ ሴንተር ፎር አፍሪካን ስተዲዝ የሚባል አለ እና ሴንተር ፎር አፍሪካን ስተዲዝ ከሚያገኛቸው ግራንቶች አንድ ወደ ዲፓርትመንቱ ቋንቋዎችን ለማስተማር በሰፊ ያደርጋል እና እንደገባው አሁን በትክክል አላስታውሰውም የግራንቱን ስም፣ ያ ግራንት ድጋሜ ማግኘት አልቻሉ። ስለዚህ የኛ የመቀጠር ቋንቋውን የማስፋት ለምሳሌ የሚሰጡት የአማርኛ ቋንቋ ኮርሶች ከአንድ አስተማሪ በላይ ቢሆኑ ሌላ ተጨማሪ አስተማሪ ለመቅጠር የግድ ፈንዲንግ ያስፈልጋቸዋል። ያ ካልተገኘ አይቀጥሩም። ስለዚህ የሚጨመሩት ኮርሶች ይታጠፋሉ ማለት ነው።
የበጀት ጉዳይ እንዳለ ሆኖ አቶ አምላኩ እሱም ሊመለከተው ይችላል። በዋናነት ግን እነኚህ ቋንቋዎች በእነኚህ ዩኒቨርሲቲዎች ሲሰጡ ከአንዱ የሌላው ሊለያይ እንደሚችልም ከግምት አስገብተን ምንድን ነው ግን በዋናነት የምታስተምሩት? እርሱ አሁን የራሱን ምሳሌ ቢያደርጉ ሌሎች የሚያውቋቸውንም መምህራን ቢወስዱ ማንስ ነው ተማሪያችሁ በቀዳሚነት?
እሺ፣ በጣም ጥሩ። ይስጥልኝ። የምናስተምረው ያው እነማንን ነው ለሚለው አብዛኞቹ የኢትዮጵያውያንና የኤርትራውያን ልጆችን ነው። እዚህ ሀገር ተወልደው ያደጉ በልጅነታቸው የመጡ እና ዩኒቨርሲቲ ሲገቡ ከአሁን በፊት ከቤተሰባቸው በሃይ ስኩል ወይም በተለያዩ ደረጃዎች ካልተማሩ እድሉን ሲያገኙ ዩኒቨርሲቲ እንደ ኢሌክቲቭ ኮርስ ይሰጣቸዋል። ክሬዲትድ ነው ማለት ግሬድ የሚሰጠው እንደ ሌሎች ኮርሶቻቸው የሚታይ ሆኖ የእናት አባቶቻቸውን ወይም ደግሞ የባህላቸውን መገለጫ የሆነውን ቋንቋ መማር እድል ሲያገኙ ያን ይጠቀሙበታል። ስለዚህ አብዛኞቹ የኢትዮጵያውያን እና የኤርትራውያን ልጆች ናቸው። ግን አልፎ አልፎ ደግሞ ከኢትዮጵያ ጋር የተገናኘ ጥናት የሚያደርጉ አሁን አንድ ፒኤችዲ ተማሪ ነበረኝ፣ ነጭ አሜሪካዊ በፊተኛው ሴሚስተር። አሁን በጨረስኩት ሴሚስተር ደግሞ ከኢትዮጵያውያን እና ከኤርትራውያን ተማሪዎች ጋር ደግሞ አንድ ኬንያዊ ነበረኝ። ስለዚህ ማንኛውም ፍላጎቱ ያለው መማር ይችላል። ግን በአብዛኞቹ ለጠየቀኝ ኢትዮጵያውያንና የኤርትራውያን ልጆች ናቸው። ሁለተኛውን ጥያቄ ለመመለስ ምንድን ነው የምታስተምሩት ስላልከው፣ የምናስተምረው እንደ ተማሪዎቹ ደረጃ የአማርኛ ጀማሪ ደረጃ አለ፣ መካከለኛ ደረጃ አለ፣ ከፍተኛ ደረጃ አለ። ስለዚህ ኤሌመንትሪ አማሪክ ዋን ኤንድ ቱ አለን፣ ኢንተርሚዲየት አማሪክ ዋን ኤንድ ቱ አለን። ስዋሂሊ አሁን በአድቫንስድ ደረጃ አለው፣ ሶስት ኮርሶች አሉ ስዋሂሊ የሴምስተሩ። አማርኛ ግን ሁለት ነው ያለው፣ ኤሌመንትሪ እና intermediate elementary 1 elementary 2 intermediate 1 intermediate 2 ስለዚህ አንድን ኮርስ ለሁለት ሴሚስተር ይወስዳል። አድቫንስድ ግን ያው ቅድም ከተነጋገርንባቸው ነገሮች ጋር ተያይዞ አድቫንስድ ሶስተኛ ኮርስ ገና አልጀመርንም በዩሲ በርክሌ።
ይሄም ከበጀት ወይም ከፈንዲንግ እጥረት ጋር ነው የሚያያዘው? እንደ ስዋሂሊው ላቅ ባለ ደረጃ ለማስተማር አለመቻሉ
በተወሰነ መልኩ ከበጀት ጋር ሊገናኝ ይችል ይሆናል። በእርግጠኝነት ግን እሱ ጋር የተገናኘ ነው ማለት አልችልም። ግን ምንድነው የተማሪ ቁጥርም አንድ ተማሪ ለምሳሌ የመጀመሪያውን ደረጃ እና መካከለኛውን ደረጃ ኮርሶች ከጨረሰ በኋላ ሶስተኛውን ደረጃ ለመውሰድ መቀጠል መቻል አለበት። ተማሪው ካልቀጠለ ኮርሱ አይኖርም። ስለዚህ በተማሪ ምዝገባም የሚወሰን ነው ይሄ ኮርሱን የማስፋት ሁኔታ።
ቆንጅት አምላክን ከዚህ ቀደም የማነጋገር እድል ነበረኝና ፕሮግራማችን ለሚከታተሉ አድማጮችም እርሱ የዓለም አቀፍ ቋንቋዎች ጥናት አጥኚ ወይም ተማሪ ነበሩ። በእንግሊዘኛ መምህርነት ነው ያገለገሉት። ኢትዮጵያ ውስጥ በመምህርነት አገልግለዋል ረዘም ያሉ አመታት። እዚህ ሀገርም ከመጡ በኋላ አስተርጓሚነትን ጨምሮ የጽሑፍ ስራዎችን ሰርተዋል። ነገር ግን ይሄዱት አሁን አማርኛን ወደ ማስተማር ነውና ምን ይመስላል ሽግግሩ? እስቲ ስለራስዎ እንደው ባጭሩ ይንገሩን።
ታግዘር ስለኛ ታውላክ እኔ የተማርኩት አው ፎሬን ላንጉጅስ ኤንድ ሊትሬቸር እንግሊዝኛ ሜጀር ማይነር ፍሬንች እና ሳስተምሬ ነበረው እንግሊዝኛ ነው። እዚህ ሀገር መጥቼ ደግሞ እንደገና ራሴን ወደ አማርኛ አስተማሪነት ቀየርኩ። ግን ሂደቱ ባንዴ አይደለም። መጀመሪያ ትራንስሌሽን ሰራ ነበር ከዛ በፊት ከአማርኛ ወደ እንግሊዝኛ ከእንግሊዝኛ ወደ አማርኛ የብዙ አመት ትራንስሌሽን ወይም ትርጉም ስራ ሰርቻለሁ። ከዛ ደግሞ እዚህ ሀገር መጥቼ ያለውን ችግር ስረዳ ያው የዚህ ሀገር ወላጆች ልጆቻቸውን ለማስተማር ጊዜ አይኖራቸውም። ጊዜ ቢኖራቸውም ልጆቹ አብዛኛውን የሚያሳልፉት ትምህርት ቤት ነው። ከወላጆቻቸው ጋር የሚሆኑበት ጊዜ በጣም ውስን ነው እና ትምህርት ቤት በሚያሳልፉበት ጊዜ ደግሞ ከአሜሪካውያን ልጆች ጋር ስለሆነ የአማርኛ ነገር ወደ አእምሯቸውም በጭራሽ ሊመጣ አይችልም እና ከዛ አንጻር ለማስተማር የምጠቀምባቸውን ማቴሪያሎች ወይም ጽሁፎች ወደ ለዚህ ሀገር ልጆች በሚስማማ መልኩ Amharic for Foreigners and the Ethiopian Diaspora from Beginner to Intermediate ብዬ አንድ መጽሐፍ አሳተምኩኝ። ያ መጽሐፍ ነው አሁን ወደዚህ ወዳለውበት ስራም እንደዚህ ችግሩን ያፋጠነልኝ ወይም ደግሞ ቀላል ያደረገልኝ እና አሁንም ያው ሁለተኛ መጽሐፍ በማስተምራቸው ጽሁፎች ማለት ማስተምርባቸውን ወደ መጽሐፍ ለመቀየር ይቀለኛል። እንግዲህ ጊዜ በፈቀደ አቅም በፈቀደ መሰረት ወደፊት ሌላ እንዲሁ ሌላ መጽሐፍ ለማውጣት ጥረት አደርጋለሁ። ይህን ይመስላል ትራንዚሽኑ። አቶ አሎላ
አመሰግናለሁ። አማርኛ በአሜሪካን መልከት ለማድረግ ወዲሁም ደግሞ አቶ አምላኩና እሳቸውን የመሰሉ ኢትዮጵያውያን መምህራን በተለያዩ ዩኒቨርሲቲዎች ውስጥ በማስተማር ጥረት ላይ ያሉትን ዛሬ ደግሞ የተረዳ ነው። ቀደም ሲል ጀምሮ በተለያዩ ዩኒቨርሲቲዎች የኢትዮጵያ ቋንቋዎችን በአማርኛ የሚያስተምሩ መኖራቸውን ብናውቅም ያን እንዲስፋፋ የሚያደርጉትን መሰረታዊ ምክንያቶችም ጠቁመውናል። አንድም ሁለትም ሶስትም ነገሮችን ማየት የምንችል ይመስለኛል። በሌላ ጊዜ ሙሉ በሙሉ ትኩረቱን እዛ ላይ ያደረገ ውይይት እንቃኛቸዋለን። ለአሁኑ ግን አቶ አምላኩ እጅግ አድርገን እናመሰግናለን ለጊዜው። ሌላ የቋንቋዎችንም ሆነ ስነ ጽሁፍ ጉዳዮች የሚመለከቱ አጋጣሚዎች እንደሚያገናኙን ተስፋ እናድርግና ለአሁኑ አመስግንን በዝንስናበት እግዜር ይስጥልን።
እሺ፣ ድምፅ ስለሰጣችሁኝ አገሮ ቆንጆች አቶ አሉላ እኔም በጣም አመሰግናለሁ።
እናመሰግናለን አቶ አምላኩ። አሁን ደግሞ የአዲስ አበባው መስኮት ሊከፈት ነው።
ንጉሥ ያክሊሉ ዛሬም እንደወትረው የታሪክ ማስታወሻውን አገላብጦ በ1960ዎቹ መገባደጃ የሆነን አንድ ጉዳይ ከዛሬዋ ዓለማችን ገጽታ ጋር የሚያዛምድበት ቅንብር ነው ይዞ የቀረበው።
ራሽያና ዩክሬን ጦርነት ላይ ናቸው። ዓለማችን ተረጋግታ በሰላም እንዳትኖር የሰው ህይወት እንዲጠፋ ሀብትና ንብረት እንዲወድም ስደትና መፈናቀል እንዲበራከት በዚሁ ላይ ስቆዝም ነው ተነፈትኩት። በነገራችን ላይ ኢትዮጵያም ሰላሟን ካጣች ቆይታለች። ገና አልተረጋጋችም። እርግጥም አባባ ተስፋዬ ከላይ ሆኖ ወደ ታች እንዳለው ዓለም እንዴት ሰነበተች ብሎ ቢጠይቅ ሊገርመን አይገባም። እንደውም በተዋህዶ ሃይማኖት አስተምህሮ ሙታን ለሕያዋን ሕያዋን ለሙታን ይጸልያሉ ይባላልና አባባ ተስፋዬ ከሞተ ከስድስት ዓመት በኋላ እንደገና ዛሬ ለመሆኑ ዓለም እንዴት ሰነበተች ብሎ ቢጠይቅ በርግጥም የሚያስደንቅ ላይሆን ይችላል። ቀንን አያውቁ እካስ ዛሬ ሰኔ 18 ቀን ነው 2015 46 ዓመት በኋላ ለመልሳችሁ ኢትዮ ሶማሊያ ጦርነት የተካሄደው የዛሬ 46 ዓመት ነበር። 300 ሺህ ያህል ሰራዊት ተነስ ታጠቅ ዝመት ተብሎ ሰኔ 18 ቀን 1969 ዓመተ ምህረት የዛሬ 46 ዓመት ሶስት ጦር ውስጥ ተዘጋጅቶ የቀረበው ዓለም በወቅቱ በዚህ ምክንያት እጅግ ተደምሞ እንደነበረ እናስታውሳለን። እንደውም የሰልፉን ትርኢት ሲያዩ የውጭ ሀገር ዲፕሎማቶች አላመኑም። ሰራዊቱ የሚመጣው ዋናው መንገድ ካስኮ መስመር ካቡነ ጴጥሮስ ሳይሆን ላይኛውን ከድሮ ስጋ ሜዳ ከኋላው ታጠቅ ጦር ሰፈር በኦልድ ኤርፖርት በኩል ስለነበረ በዛ በኩል እየመጣ እየተመመ አብዮት አደባባይ በመሪው ፊት ሲያልፍ እንደገና ተመላልሶ የሚመጣው መጠነኛ ሰራዊት ነው እንጂ በርግጥም 300 ሺህ ሰራዊት አይደለም ብለው ስለተጠራጠሩ መንግስት ራሱ ወታደራዊ መንግስት የጦር ሄሊኮፕተሮችን አዘጋጅቶ ከዲፕሎማቶቹ መካከል ዋና ዋናዎቹ በአየር ላይ ሁኔታውን እንዲከታተሉና ሰራዊቱ በቀጥታ ከታጠቅ ጦር ሰፈር ተነስቶ በሌላ ቦታ ላይ እንደከተተ 300 ሺህውንም ሰራዊት ለማየት የቻሉበት አጋጣሚ ነበር። ልክ የዛሬ 46 ዓመት ይህ ነው ምኞቴ እኔ በህይወቴ ከራሴ በፊት ለኢትዮጵያ እናቴ እለቱን እንደው ለማስታወስ ብዬ ነው ይህንን ነገር ያነሳሁት። አባባ ተስፋዬ አንቻለም አንቻለም ይላታል ዓለምን እንደገና ሲጠይቃት። ወደኋላ ልመለስና ለነገሩ እኮ ዓለምም ራሷ ሳትንደላቀቅብን አልቀረችም። አባባ ተስፋዬ ይህንን የሚያወሳ ዘፈን ነበረው። በዚሁ ዝግጅት ላብቃ። ደህና አምሹ።
ያኑስ በራጣካንም አቋርጦኝ ምህት ፍጡር አይገኝም ይያልዘ የፈጥረሽ ህዝቡ ቢሳለፍም አይቻለም በክፋትሽ ሆነታጥርሽ አንቻለም በድንቁርና ተውጠሽ ነበር በጉ መዳሪቱን አገኙትሽ ሊቃውንቱም አይቻለም እንዴት አትኩሪብን አትንገላቀቂብን ሊቃውንቶች ብዙ አሉን።
ንጉሴን ለዝግጅቱ እናመሰግናለን።
ዝግጅታችንን ከመቋጨታችን አስቀድሞ አድማጮች ከመጪው ራዲዮ መጽሔት እንግዶቻችን አንዷን እናስተዋውቃችሁ።
ወጣት ገጣሚና ደራሲ ገነት ወንድሙ ትዝታን ሳስታምም በሚል ርዕስ ለንባብ ካበቃችሁ አዲስ የአጫጭር ታሪኮች ስብስብ መድብሏ ጋር በመጪው ፕሮግራማችን ብቅ ትላለች።
ውድ የራዲዮ መጽሔት አድማጮች ለምሽቱ ያስተናዳነውን ታዲያ በዚሁ መቋጨታችን ነው።
የኢሜይል አድራሻችንን ለማስታወስ horn@voanews.com፣
የስልክ ቁጥራችን 2022059942 የውስጥ መስመር 14 ነው። አፉ ደውሉልን።
የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት ዘወትር በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች
እንዲሁም በኢትዮሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና
ቆንጅት ታዬ ነን። በዚሁ ተሰናበትን።
ሰላም፣
ደህና ደሩ።
I'm sorry.